የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
Must be at peace. Find peace. Choose peace. I have not been listening to that voice for many years.
Nice to meet you. Logan Howard.
What's wrong with my baby?
Yes.
Post-traumatic stress disorder. Kobe. Is it a... You'll be talking to
the counselor, huh? You know, someone close to me passed away as well.
ውብን ይሰኛል። ከትናንት በስቲያ አርብ አይን የገባው ኢትዮጵያውያንና አሜሪካውያን ተዋናዮች የተሳተፉበት ሲኒማ የሁለት ዓለም ባህል በሎስ አንጀለሱ የአሬና ሲኖሎግ ግዙፍ የፊልም ሰሌዳ ለእይታ በቅቷል። የፊልሙ ዲሬክተርና መሪ ተዋናይ ሰሎሜ ሙልጌታና አንጋፋዋ ተዋናይ ዓለም ፀሐይ ወዳጆ እሷም በፊልሙ ተውናለች ከራዲዮ መጽሔት ጋር ያመሻሉ።
በዚያን ጊዜ የኮከብ ጽባ መምህራን ማሰልጠኛ አንድ፣ ሌሎች ሁለት ሶስት መምህራን ማሰልጠኛዎች፣ አንዱ የሐረርጌ፣ አንዱ የደብረ ብርሃን፣ አንዱ የአስመራ ሲሆን ሶስቱም ተደምረው የኮከብ ጽባህን ምረቃ ተማሪዎች ቁጥር አይደርሱም ነበረ። ኮከብ ጽባ የዚያን እጥፍ ነበረ።
ዛሬ 87ኛ ዓመቱን በያዘው በኮከበ ጽባ ትምህርት ቤት ከተማሪነት እስከ ዲሬክተርነት የሰሩና በትምህርት ሚኒስቴርም በከፍተኛ ኃላፊነት ያገለገሉ ናቸው አቶ አማረ ጉልላት የንጉሥ ያክሊሉ የዛሬ እንግዳ። ድማሙ ብዕረኛ፣ እውቁን ገጣሚ፣ ደራሲና ጸሐፊ ተውኔት ጭምር የመንግሥቱ ለማን ታሪኮች የቀደሙት በሚል ርዕስ ዛሬ በምንጀምረውና ትውባዎቻችንንና ሥራዎቻቸውን በምናስታውስበት ቅንብር መፈቻ አንድ መጣጥፍ እንደረደራለን። የስም ነገር ሆነና ሌላዋን የምሽቱ እንግዳችንን ወይዘሮ ይትና የተሳቱን ለመሆኑ የሳቱ ተሰማ ልጅ ይሆን እንዴ ላላችሁን አድማጮቻችን እኛም እንደዚያ ያለ ግምት አድሮብን ነበርና ጠይቀን የተሰጠን መልስ ግን አይደለሁም የሚል ነው። ለማንኛውም ከየትና የተሳቱ ጋር የጀመርነውን ውይይት ዛሬ እናጠቃልላለን። ይሄ ነገር አነሳሱ ሁለቱ የፕሮግራም አዘጋጆች እንደወትሯችን አብረን ልናቀርብ ነበር። ባልደረባዬ አዲሱ አበበ ታዲያ ያለመኖሩን ልብ ሳትሉ አልቀራችሁም። ጉንፋን ቢጤ ይዞት በቀረጻው ለመሳተፍ ሳይችል ቢቀርም ቀደም ብለን ባሰናዳናቸው ዝግጅቶች ግን ታገኙታላችሁ። እጅጉን እንደምን ሰነበታችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ታህሳስ 7 ቀን 2011 ዓ.ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ እስከ ምሽቱ 4 ሰዓት አብሬያችሁ ዘልቃለሁ። አሁን የሰዓቱ የዓለም ዜና ይቀርባል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። ዩናይትድ ስቴትስ ትናንት ሶማሊያ ውስጥ የአየር ድብደባ አካሄዳ 8 የአልሻባብ ታጣቂዎችን መግደሏን አስታወቀች። የዩናይትድ ስቴትስ ጦር የአፍሪካ እዝ ባወጣው መግለጫ ድብደባው የተካሄደው ከዋና ከተማይቱ ሞቃዲሾ በስተደቡብ የባህር ጠረፍ ላይ በሚገኘው ጋንዳርሴ አካባቢ መሆኑን አስታውቋል። የአየር ዘመቻው ከሶማሊያ መንግስት ጋር የተቀናጀ መሆኑን ያመለከተው የአሜሪካ የአፍሪካ እዝ ዓላማው የአልሻባብን እንቅስቃሴ ለመገደብ መሆኑን አስታውቆ በሲቪሎች ላይ የደረሰ ጉዳት እንደሌለ አመልክቷል። የዩናይትድ ስቴትስ ጦር በዚህ እየተጠናቀቀ ባለው የአውሮፓ ዓመት ውስጥ ቢያንስ 40 የአየር ድብደባዎችን በአልሻባብ ጠንካራ ይዞታዎች ላይ መፈጸሙ ተገልጿል። ይህ በእንዲህ እንዳለ የቀድሞው የአልሻባብ ሁለተኛ አዛዥ የነበረውና ከሽብሩ ቡድን አፈንግጦ በደቡብ ምዕራብ ሶማሊያ ለሀገረ ገዥነት ለመወዳደር የገባው ሙክታር ሮቦ ተይዞ በመታሰሩ ባይዶዋ ከተማ ውስጥ የተቀሰቀሰው ተቃውሞና ሰልፍ ለሶስተኛ ቀን ትናንትም ቀውስ አንግሶ መዋሉ ተዘግቧል። የሙክታር ሮቦ ተይዞ ወደ ሞቃዲሾ መላክ በቀሰቀሰው ተቃውሞና ግጭት አንድ እንደራሴን ጨምሮ የ12 ሰው ሕይወት መጥፋቱ ታውቋል። በዚሁ ሁከትና ግጭት ምክንያት ቢያንስ 200 የሚሆኑ ሰዎች መታሰራቸውን ያስታወቁ ሲሆን ባይዶዋ ውስጥ በሲቪሎች ላይ ተፈጽሟል የተባለውን ግድያ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አውግዟል። ሮቦውን ይዞ ለሞቃዲሾ ያስረከቡት የአፍሪካ ህብረቱ ኃይል አሚሶም አባላት የሆኑ የኢትዮጵያ ወታደሮች ናቸው የሚሉ ዘገባዎች ከወጡ በኋላ በተባለው እንቅስቃሴ ውስጥ አለመሳተፉን አሚሶም ገልጾ ሪፖርቱን አስተባብሏል። ሙክታር ሮቦ ለደቡብ ምዕራብ ግዛት አገረገዥነት እየተወዳደረ ያለበት ምርጫ ጊዜ እንዲራዘም የሶማሊያ ፓርላማ ፈጉባኤ መሐመድ ሙርሳል አብድራህማን ጠይቀዋል። ሙክታር ሮቦ ጽንፈኞቹን ታጣቂዎችና መሳሪያ ወደ ግዛቲቱ ዋና ከተማ ባይዶ አስገብቷል ሲሉ የመንግስቱ ባለስልጣናት ክስ እያሰሙ ናቸው። የፈረንሳይ ቢጫ ሰደር ያለባሽ ተቃዋሚዎች ዛሬም ዋና ከተማይቱን ፓሪስን ዋና ዋና መንገዶች መስቀለኛ አደባባዮችን ዘግተውላዋል። ለአምስተኛ ተከታታይ የሳምንት መጨረሻ ቀናት እየተካሄደ ያለው ተቃውሞ እየተቀዛቀዘ ነው እየተባለ ሲሆን የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ክሪስቶፍ ካስትነር ዛሬ ባወጡት ማሳሰቢያ ሰልፈኞቹ መንገዶቹን ነጻ እንዲያደርጉ ጠይቀዋል። የቢጫ ሰደርያ እንቅስቃሴ ከተጀመረ አንስቶ በአብዛኛው የደረሰው ጉዳት በመንገድ ላይ እንቅስቃሴ ወይም ትራፊክ ምክንያት ነው በተባሉ አጋጣሚዎች የስምንት ሰው ሕይወት ጠፍቷል። ተቃውሞዎቹ የተጀመሩት መንግስቱ በነዳጅ ላይ ታክስ እንደሚጨምር ባለፈው ወር ካሳወቀ በኋላ ሲሆን ሰልፈኞቹ ቁጣውን እየገለጹ ያሉት አይነኬ አይደረስ ይሆናል ባሉት የፕሬዝዳንት ኢማኑኤል ማክሮን መንግስት ላይ ነው። የሚስተር ማክሮን የህዝብ ተቀባይነት ወደ 23% ማሽቆልቆሉንም ሰሞኑን የተካሄዱ የህዝብ አስተያየት ቅኝትና ፍተሻዎች አሳይተዋል። ፓኪስታን ባለፉ 4 ዓመታት ሽብርተኞች ናቸው ባለቻቸው ሰዎች ላይ ካሳለፈችው የ310 የሞት ፍርዶች 56ቱን በስቅላት መፈጸሟን ዛሬ አስታወቀች። የሀገሪቱ ጦር ዝርዝሩን ያወጣው አብዛኞቻቸው ህፃናት የሆኑ 150 ሰዎች የተገደሉበትን በአንድ በጦሩ የሚተዳደር የሀገሪቱ ሰሜን ምዕራብ በሚገኘው ፔሻዋር ከተማ ትምህርት ቤት ላይ የተፈጸመ ጥቃት 4ኛ ዓመት እየተዘከረ ባለበት ወቅት ነው። ጥቃቱ ያስቆጣቸው ፓኪስታናውያን ያኔ ለነበረው ፓርላማ ባስገቡት አቤቱታ በሃይማኖት ስም ሁከት የሚዘሩ ከሽብር ቡድኖችና ድርጅቶች ጋር ግንኙነት ያላቸው ሲቪሎች በጦር ችሎቶች እንዲዳኙ ጠይቀው ነበር። አፍጋኒስታን ውስጥ ሰላም እንዲወርድ ለማስቻል ፓኪስታን እየተጫወተች ነው ያለችውን ሚና እንደምታደንቅ ዩናይትድ ስቴትስ አስታወቀች። የዋሽንግተን መግለጫ የወጣው የፓኪስታን ጠቅላይ ሚኒስትር ኢምራን ኻን ትናንት አደባባይ ወጥተው ሀገራቸው እያመቻቸች ያለችው የአሜሪካና የታሊባን የግንባር ንግግር እንደሚካሄድ ካሳወቁ በኋላ ነው። ድርድሩ የሚጀመረው ነገ ሰኞ እንደሆነም ተገልጿል። ቱርክ ውስጥ የዛሬ 2 ዓመት የተካሄደውን የመፈንቅለ መንግስት ሙከራ አቀናብረዋል ስትል አንካራ የምትከሳቸውን ቱርካዊ ፌቱላ ጉለንን አሳልፈው እንደሚሰጧቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለቱርኩ ፕሬዚደንት ራሲፕ ታይፕ ኤርዶዋን እንዳረጋገጠችላቸው የቱርክ የውጭ ጉዳይ ሚኒስትር ዛሬ ተናግረዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች፣ ለቀሪ ዝግጅቶቻችን ወደ አሉላ ልመልሳችሁ።
ለራዲዮ መጽሔት ዝግጅታችን ተመልሰናል አድማጮች። በድጋሚ መልካም ምሽት። አስተናጋጃችሁ አሉላ ከበደ ነኝ። በመጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መሸ ደግሞ አንባሉጣ አንባወጥቼ ኩለለሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ ስቶኝ ልገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ ማህሌት ቆሜ ሆዴ ቃቶ ባርባር ብሎኝ እርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በስጋዬ የሚነደውን በጸሎት ላቤ አጣጥሜ እፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ እልፍ ሳለለ ደሞ ይምጣ የቁምልሜ ሌት በጥምቀቷ የነጣው ነጋ የደፈረሰ ደሜ ለሷ እንጂ ለኔ አልያዘልኝ አይ የስለታት ታምጣ በውጣ ውረድ በጠበል በሳር ወዜ ቢገረጣ ልክፍቷ እንደው አለቀቀኝ። መሸ ደግሞ አንባልጣ መሸ ደግሞ አንባልጣ በሳምንቷ ምርጥ ግጥም በባለቅኔው የሎሬት ጸጋዬ ገብረመድኅን መሸ ደግሞ አንባልጣ ዝግጅታችንን ጀምረናል። እናም የምሽቷን ቀዳሚ ዜማ እናስከተል።
Abesai
ገባ ነው እንደረደራለሁ ምን ስራችንን ሳንጨርስ ያዲሱ ድምጽ ይስማኛል ፊልም ለማየት ልንወጣ ነው ማለት እኮ አይደለም አዲሱ ይከተላል ታዲያስ አለና አዲሱ የኔ መልስ ነው አለካንስ እንዲህ ይወጣል ተዋናይ ሆነሃልና አዲሱ ማሾፉ አይቀርም ከአዲሱ ጋር በሐሳብ ልንባባል የምንችለውን ያሰብኩ መመላለሴን ላቁምና በቀጥታ ወደ ሲኒማው መስኮት ልሰላችሁ ቀደም ብዬ በቅምሻ ወዳሰማዋችሁ ውብን
owning a house if you have no one to live with.
I know you're afraid of marriage. It's good.
Johnny knows what I'm fighting.
Well, happy birthday, my youth.
Thank you.
Would it be?
Are they cool?
Yep.
በቀጥታ ሲተረጎም የተሸመነ የሚል ትርጉም ይሰጣል የተገመደው የተዋሃደው የአማርኛ መጠሪያ ያስፈልገው ይመስለኛል ራሱን የቻለ ፊልሙ ወጣ ጊዜ ከዚህ ቀደም አስተዋውቀናል ዛሬ ግን አንድ ሌላ ደረጃ ከፍ ያለ ይመስላል በሎስ አንጀለስ ከተማ ሊታይ ነው የፊልሙ ዳይሬክተር እና መሪዋ ተዋናይ ሰለሞን ሙሉጌታ አንጋፋ ተዋናይ ዓለም ፀሐይ ገዳጁ በዚህ ፊልምም የተለየ ገጸ ባህሪ ትጫወቻለሽ። በቅድሚያ እንኳን ደስ ያላችሁ ፊልሙ ለህዝብ የሚታይበትን ፍጥነት በማግኘታችሁ።
በጣም እናመሰግናለን አሉላዬ። የመጀመሩ ጊዜ እንደዚህ አይነት የጥበብ ስራዎች ሲወጡ እድል እየሰጠ ለህዝቡ እንዲታወቅ በማድረግ ትታወቃለህ እና ቮይስ ኦፍ አሜሪካንንም አንተንም በእውነት ከልብ እናመሰግናለን። በውብን ጻፊዎች፣ ዳይሬክተሮች፣ ተዋናዮች ሆነን ከልብ ነው እናመሰግነው።
ሰላም የመጀመሪያ ፊልምሽ ነው ዳይሬክት ስታደርጊ፣ እንችልም እንኳን ደስ ያለሽ።
እንኳን አብሮደሳለን አሉላ። እግዚአብሔር ይስጥልኝ ሰፖርት ላደረከን በጣም እናመሰግናለን። እኔም ናጓ ኢብራሂም ከኔ ጋር አብረን የሰራችሁ በሷ ስም ሆኜ እንኳን አብሮደሳለን እላለሁኝ።
መልካም። ከዚህ ቀደም በትውውቅ ደረጃ የተወሰኑ ከተሞች ውስጥና ፊልም ፌስቲቫሎች ላይ ታይቷል። ያን እድል የደረሰው ጥቂት እንደሚበል ገምታለሁ። ኢትዮጵያዊ መሰረት ያለው ኢትዮጵያውያንና አሜሪካውያን የሚጫወቱበት ሁለት ባህሎችን የሚያገናኝና የሁለት ዓለም ሰዎችንም በአንድ መድረክ የሚያመጣ እዛ ውስጥ የሚያቆየን ፊልም ነውና የማየት እድል ያልገጠማቸውን ተመልካቾቻችን በስርቆሽ እናሳይ። ውብን አርብ በሎስ አንጀለስ ከተማ ይከፈታል። የግል የሚባሉት የፊልም አከፋፋዮች ናቸው ፊልማችሁን የተቀበሉት። ለብዙዎች የሚታይበት እድል ተፈጥሯል። እስኪ ንገሪን ሰሎሜ፣ እንዴት ነው የሚታየው?
እንዳልከው የግል ዲስትሪቢዩተር ነው፣ ኢንዲ ራይትስ ይባላል። ቤዚካሊ ዲስትሪቢዩሽን ማድረግ የፈለጉት ዓለም እንዲያውቀው መጀመሪያ በህዝብ መሀል ላይ እንዲታይ፣ ከዛ ከአንድ ሳምንት ያሰር ከተጫወተ በኋላ ቪኦዲ ማለት ቪዲዮ ኦን ዲማንድ ላይ ለማውጣት። እሱም ማለት አማዞን ፕራይም፣ ሁሉ፣ iTunes, Google Play, then there's you. ሌላም ደግሞ ሁለት ሶስት አራት አለ ኔጎሼት እያደረጉ ነው ያሉት። ግን ፊልሙ በኤሌ ከተማ ከቲያትሩ በኋላ ቪኦዲ ላይ ማውጣት ነው እንግዲህ ዓለም እንዲያዩ።
ስለዚህ በዓለም ዙሪያ ያሉ ተመልካቾች በኮምፒውተር ብቻ አይደለም በስልካቸው ጭምር ማየት የሚያስችላቸው አጋጣሚ ይፈጠራል። አፖችን ተጠቅሞ ነው የምትይኝ?
አዎ ልክ ነው። ከዚህ በፊት ያው ፊልሙ ለአንድ አመት ከግማሽ ፌስቲቫል ዞሯል እና በየቦታው ከዞረው በኋላ ለህዝብ ማሳየት አልቻልም። ምክንያቱም በግል የሆነ ካምፓኒ መጥቶ እንዲረጭ ማለት ነው እና ግን ቲያትሩ የሚያመጣው እድል እነሱ በማርኬት አድርገው ፊልሙን ጌጅ ያደረጉታል እንዴት እንደሚያደርግ ቲያትር ላይ መጀመሪያ ኤሌ ከተማ ኤሌ ፊልም ፌስቲቫል ነው መጀመሪያ ፊልሙ የወጣው። የተሰራው ኒውዮርክ ነው፣ ግን ኤሌም ብዙ በጣም ፎሎወርች አሉት እና መጀመሪያ እዛ ማድረግ ፈለጉ። ያው ኤሌም ደግሞ የሆሊውድ ከተማ ስለሆነ ከዛ ተንዳልከው ቪኦዲ ላይ ሲወጣ ማንም ገብቶ በሁሉም ሆነ ወይ ደግሞ አማዞን ፕራይም በስልኩም ሆነ በቪዲዮ ማየት ይችላል ፊልሙ።
መልካም። ለመመልከት የጓጉ ተመልካቾች ይልቁንም ደግሞ የፊልሟ ከተማ ሎስ አንጀለስ አቅራቢያ ያልሆኑ ይህን እድል ተጠቃሚ እንደሚሆኑ ገምታለሁ። ኢትዮጵያ ድረስ የሚታይበት ሁኔታ ሌሎች ጥያቄዎችን ሰለሜ ቆይተን እናነሳለን። ዓለም ፀሐይ ወደ አንቺ ልምጣ። ከዚህ ቀደም የተወሰኑ ፊልሞችን አይተናል። ኢትዮጵያዊ ሲኒማ በአሜሪካ መደበኛ የፊልም ቲያትሮች ውስጥ የመታየት እድል የገጠማቸው ይህ ለኢትዮጵያ የፊልም ስራዎች ምን ማለት ነው? ምንም እንኳ ይሄ ኢትዮጵያውያንም አሜሪካውያንም በኩል የተሳተፋችሁበትም ቢሆን።
አዎ ጥሩ ጥያቄ ነው ያነሳኸው። በኢትዮጵያ የሲኒማ ጥበብ ውስጥ እንግዲህ እኔ ድሮ ሀገሬን ከመልቀቄ በፊት የነበሩት በጣት የሚቆጠሩ እንደ ጉማ፣ ሂሩት አባቷ ማን ነው የመሳሰሉ ሶስት ወይም አራት የማይበልጡ በሲኒማ ስክሪን ይታዩ የነበሩ ፊልሞች ነበሩ። ከዛ በኋላ አብዮቱ እንደመጣ እኔ የተሳተፍኩበትን አቶ ታፈሰ ጃራ የሰሩት የመጀመሪያው ትልቁ ሙቪ 3002 የሚለው ነበረ። ግን ተሳተፍንበት እንጂ ለአንድና ለሁለት እይታ ከበቃ በኋላ ለንደን ነበር ኤዲት የተደረገና የተዘጋጀው። በጣም በቆንጆ ስራ የተሰራበት ነበር። እንደምታውቀው የፖለቲካ ሁኔታው አልፈቀደም፣ ፊልሙ ተከለከለ። ከዛ በኋላ እንግዲህ እኔ ሀገሬ ለቅቄ ከወጣው በኋላ የማያቸው የሲኒማ ምርቶች በአንዳንድ ወጣት አዘጋጆች፣ ወጣት ጸሐፊያንና ተዋንያን የእውነት የጥበብ ፈጠራቸው በጣም የምወደውና የማደንቀው ነገሮች የተሰሩ ስራዎች አሉ። ውብንን ግን ለየት የሚያደርገው ምንድን ነው ብለህ ስትል፣ አንደኛ ደረጃው ትንሽ ከፍ ያለ ነው። ምክንያቱም እድሉ ከፍተኛ ነበር። በቴክኖሎጂ ይሁን በጥበቡ ወይም ደግሞ አብረውን በሰሩት የጥበቡ ባለሙያዎች፣ የፊልም ካሜራማኖች፣ ሳውንድ ማኖች እና ሌሎች እጅግ እውቅና ጎበዞች ስለነበሩ ያንን ደረጃ ከፍ አድርጎታል። ከዚህ ሌላ ደግሞ ሁልጊዜ የእውነት በነጥብ አንስቼ ማውራት መፈልግበት የሚያኮራው ነገር የሴት ባለሙያዎች ናቸው መሪውን ቦታ የያዙት። ማለትም ጸሐፊዎቹ፣ አዘጋጆቹ፣ ፕሮዲውሰሮቹ ሴቶቹ ናቸው። ሶሎሜና ናጓ በፍጹም ጀማሪም አይመስሉም። በፊልም ጥበብ ውስጥ ያላቸው ትጋት፣ ጥንካሬና የሰሩት ስራ ከልብ የሚያስመሰግናቸው ነው እና ይሄ የሴቶቹን ስራና ምንም ታቃለህ ሴቶች ይዙት ያላቸውን ጥንቃቄና ጥረት በእውነት በዚህ አጋጣሚ ከልብ ላመሰግናቸው መፈልገው ነገር ነው እና እንዳልከው ደግሞ የአሜሪካ ምርጥ ተዋንያኖችም የተሳተፉበት ነው ፊልሙ እድለኛ ነው ከመጀመሪያው ጀምሮ ስለዚህ ይሄም ልዩ ያደርገዋል የአሜሪካን ፊልሞች ተዋንያኖችና የኢትዮጵያ ተዋንያኖች ሌሎችም ደግሞ አማተሮችም ተሳትፈውበታል ይሄም ወጣቱ አብሮ እንዲሳተፍ እድል ሰጥቷል ነገር ግን እነዚህ በአማተር ደረጃ ወይም በጀማሪነት ደረጃ የሰሩት ሰዎች ሁሉ ስታንዳርዱ ከፍ ባለ መልኩ ስለተሰራ እጅግ እድለኛም ጥሩም ነው ለኢትዮጵያም ትልቅ አራያነት ሊሰጥ የሚችል ፊልም ነው ብዬኔ በእውነት ከልቤ ልመሰክር እችላለሁ
መልካም የሚያግባባ ይመስለኛል የመመልከት እድል ነበረኝና ቀደም ብዬ እንደጠቆምኩት በግርድፍ የተዋሃደ ወይም የተገመደው ብያለሁ ሁለት ባህሎች እርስ በርስ የተጋመዱበት ፊልም ላይ ዓለም ፀሐይ ቀደም ብለሽ እንደገለሽው እውቅ የአሜሪካ ተዋናዮች ጭምር በሌላ ስራ ላይ ሼክስፒር ቲያትር ሄደን ተመልክተናል አንደኛውን ተዋናይ እስኪ ተመልካቾች ይህን ፊልም ያላዩትም ሆነ ያዩትም ከራሳቸው ጋር እንዲያዛምዱ እናስተዋውቅ ሰለሞን ወዳንቺ ልመጣ ነው ዓለም ደጋግማ እንደገለጸችው ናጓ ኢብራሂም ጋር ሆነሽ ሁለት ሴቶች ናችሁ ይህንን ፊልም ዳይሬክት ያደረጋችሁት አንቺ በተዋናይነትም ተሳተፊያለሽ ከዚህ ቀደም ፊልሙ በወጣ ጊዜ በመጠኑ አስተዋውቀናል ጊዜው ስለረዘመ እስኪ አስተዋውቂን ዋና ዋናዎቹን ተዋናዮች
እሺ እንግዲህ ከመጀመሪያ ልጀምር መጀመሪያ ይህንን ፊልም ሳስበው ፌትን ወንድም ብዬ በእውነት አላሰብኩም ከማጋ ለመጀመር እንደ አጋጣሚ ሆኖ አንዲት ጓደኛ ነበረችኝ ይህን ማውራት የዛሬ 15-16 ዓመት ይሆናል እንደዚህ አይነት ሀሳቤን ስነግራት አንድ ቆንጆ ደራሲ አለ እንደዚህ አይነት ነገር ደስ የሚለው እና ለምን ባትተዋወቁም አለችኝ እና አስተዋወቀችኝ እሱም ራይን ስፓን ይባላል እና እንዲጣፊና ያንቺን ፓርት ንገሪኝ አለ እዚያይን ነገርኩት እሱም የራሱን ፓርት አድርጎ እንደሚመጣና ጽፎ አብረን እንድናደርገው ማለት ነው እና በዛ ጊዜ ራይን 19 ዓመቱ ነበር እና ሁለታችን በጣም ልጆች ነበርን እና ግን የነበረን አይዲያ ለዚህ ፊልም በጭንቅላታችን ስለተግባባን እና ደግሞ እሱም በጣም ብዙ የድሮ የአፍሪካን ታሪክ ምናምን ያነብ ልጅ ስለነበረ እኔም ደግሞ ገባኝ የሱ ፍላጎት ይህንን ፊልም ለመስራት እና በቃ መጻፍ ጀመርን ግን ስንጽፈው ጓደኞች አልነበረም ይሄ ፊልም ነው ጓደኛ ያደረገን throughout the film የሱም ካሪየር it started going really well ማለት የሱም ስራ እያደገ እየጻፍ ነው ያለው በመሃል እያደገ ቲያትር ውስጥ ብዙ እየሰራ ቲያትር እየደረሰ ስክሪን ራይቲንግ አሁን ኒውዮርክ he's doing an off screenplay nominated ሆኗል ከሱ ጋር ነው መጀመሪያ የጀመርኩት ከዛ ወደፊት እንምጣና ይህን ፊልም ለመስራት ብዙ ጊዜና ብዙ አመት ስለፈጀ ብዙ ሰዎችም መተው ነው ብንሰራ አብረን ደስ ይለኛል ምናምን እንባባልና ራይንና እኔ አብረን አልተለያየንም በዚህ እየጻፍን አመቶች እያለፉ በመሀል ያለም ፀሐይን ሰው አስተዋወቀን we couldn't believe it በደስታ ተቀበልናት እሷም ታውቃለች ይሄንን ጀርኒ እንዴት እንዳሳለፍ ነው በመሀል ሰዎች ሲመጡ ሲቀሩ አመታት እያለፈ ሴት ፈለኩኝ ምክንያቱም እኔም መቼ እያደረገ መጣ እና ታሪኩ የሴት ታሪክ እንደሆነ ስላወቅኩኝ ሴት ከኔ ጋር አብራ መቆም እንዳለባት እየገባኝ መጣ እና በዛ ጊዜ አፍሪካን ሴትን ፈለኩኝ እና ብዙ ሰው ጥሩ ቦታ የደረሱ ሴቶች በካሪየራቸው
በሙያቸው ከፍ ያለ ቦታ የደረሱ
አዎ በሙያቸው ከፍ ያለ ቦታ የደረሱ ሴቶች ጋር ብዙ ሰው አስተዋወቀኝ ኤጀንቴ ማስተዋወቀችኝ ግን እንደ አጋጣሚ ናጓ ኢብራሂም እህቷ የኔ ጓደኛ ነች እና ኦሊቨር ስቶን የሆነ ግብዣ እናደርጋለና እባክሽን እኔ ስትለኝ ሎስ አንጀለስ ነበርኩኝ ፓርቲ ነገር ነበር እና እንዳውም እኔ ላልሄድ ነበረ ራሴን አመመኝ ምናምን እያልኩ ሳታታ ነበር ኤኒዌይ ከዛ በኋላ ሄድኩ በዚህ ጊዜ ፊልሙ 10 አመት ይሆነዋል ደግሞ ፋንድሬዝም እያደረግን እያስቀመጥን ነበር ግን ድረስ ከኔ ጋር ለማድረግ የነበረው አይዲያ ከሴት ጋር ስለነበር ያንችን ሴት ስላላገኘዋት ፊልሙን ያስኩት ማለት ነው ከዛ እዛ ፓርቲ ስንሄድ ናጓ ኢብራሂም እህቷ ሞና ለኔ ጓደኛዬ ነች እና ስንገናኝ እዛ ከናጓ ጋር ድራይን ጓደኝነታችን የጀመረው በዚህ በፊልም ነው ግን እኛ ሶስታችንም ያገናኘን የፊልሙ ፍቅር ነው ያያያዘንም ፊልሙ ነው ጓደኝነታችንንም ያጠነከረው ፊልሙ ነው እሷን ታገኛት ልቤ አወቀው እሱ እንደሆነች ከዚህ በፊትም እንደሌሎቹ ብዙ ባተሰራው የኔ ልጅ እሱ እንደሆነች ለነገረኝ እዛ ቀን ነገርኳት ከኔ ጋር መስራት አለብሽ መደወል አለብሽ ነገ ጠዋት እኔ ኒውዮርክ ልሄድ ነበረ በሚቀጥለው ቀን እና አብደሻል አለችኝ እንዴት ብዬ ለማስረዳት አልችልም ግን ነፍሴ ነው ያወቀው በቃ ልቤ ነገረኝ እሷ እንደሆነች ልቤም አልዋሸኝም ምክንያቱም ከእሷ ጋር አልፈን ተርፈን ጓደኛም አልፈን ፋሚሊ ሆነን አብረን ማናቀውንም አብረን እየሰራን ወድቆ መነሳቱን አብረን ነበር የምንሰራው ግን ምንድን ነው ናጓ ያላት ፓሽን አላት 100% ፍቅር አላት ፓሽን አላት እና ዲተርሚኔሽን አላት እና የኔን ስነግራት እኔ የፈለኩት ሴትም ለዚህ ነው ብዙ እኔ ወንዶችን እኔ ማለት ሳይሆን ወንዶች ብዙ ቦታ They're amazing. ግን ሴት ደግሞ ያው ቲያለም ፀሐይ እንዳለችው አሁን ለቲያለም ፀሐይ ቲያለም ፀሐይንም ሳገኛት the same thing. Passion አላት. She believed in the story. She knew the character. And she was behind me.
ጥልቅ ፍቅር አላት ታሪኩን ወደዋለች ገጸ ባህሪያቱን በደንብ ከልብ ወስዳቸዋለች እና ያናቀም ሰጠችኝ ይያልሽ ነው
አዎ ልክ ነው ልክ ነው እና ናጓም ነበራት ያለም ፀሐይም አላት እኔም ነበርኝ ስለዚህ እነዚህ ሶስት ሴቶች ፊልሙን ዲግ እንደሚገፋ ገባኝና እኛ ደግሞ አብረን ከገጠምን በኋላ ፑሽ የሚያረገን ሰው ስም ስለፈለግን ስለነበረን እኔ ቻርል ሻየር የኦስካር ኖሚኔትድ ዲሬክተር አብሬው ሚስቱ ጋር ሰራ ነበርና ነገርኩት ፋዘር ኦፍ ዘ ብራይድ ኢን ሬድ ካራቫን ነው ታወቀ ነው ነገርኩትና ምን አለ እና አንቺ የማይገባሽን ምንም ነገር ጻፊ እና ለኔ ንገሪ ፓሽኑ ስካለ ይህንን ፊልም ይዞት እንሂድ ሰው ነው የሚያስፈልግሽ ከአንቺ ጋር አብሮ የሚቆም እና አንቺ እሷ ናት ብለሽ የምታስቢ ከሆነ ሂጂ ወደፊት አለኝ go ahead ስለዚህ ናጓ ጋር ጀመርን ማለት ነው አላሳፈረችኝም ከዛም ተስፋ በላይ እንደ ኢትዮጵያ ይሆና ነው ከኔ ጋር የቆመችው እና ይኸው ፊልሙ ታየ ሰክሰስፉልም የሆነ ነው በሰዎች መሀል እና እኔ የሚመስለኝ ብዙ ጊዜ ፊልም በሰክሰስፉል የሆነ ሰው ጋር አብሮ መስራት ጥሩ ነው ግን ፓሽንም ካለው ሰው ጋር ያንን የሚያምንበት ሰው ጋር አብሮ መቆም ጥሩ ነው ለፊልሙ ወደፊት ማለት ነው እንዲታይ ዓለምም እንዲገባው ምክንያቱም ፊልም ከባድ ነው especially independent film ምክንያቱም ብዙ ነገሮች አሉት እና እንትን ያስፈልገዋል determination
ቁርጠኝነት ያስፈልገዋል እያልሽ ነው
አዎ ልክ ነው እና እሷ ነበራት ናጓ እና እንግዲህ ቀሳ ረዥም ታሪክ ነው ግን ልነግርህ ብዬ ነው
ግሩም ይህም ፕሮግራም የሚከታተሉ የፊልሙን ታሪክ ብቻ ሳይሆን መሰረቱን ጭምር እንዲያዩ ሌሎችንም ወጣቶች ህልም ያላቸውን ፊልም የመስራት ውጥን ያላቸውንም እንዲያነቃቃ ፈተናውንም ኮዲሁ እንዲያዩ ጭምር ነው ምን ግሩም ታሪክ ቢኖር ጥልቅ ፍቅርና ቁርጠኝነት ከሌለ ዳሬ መድረሱን ነገር ጥያቄ ውስጥ እንደሚያስገባ ነው ያሳየሽን ሰሎሜ ከጥንስሱ 15 አመታት ፈጅቷል በስራው ላይ ብቻ 9 አመት እንደፈጀ አስታውሳለሁ በቀደመ ውይይታችን እስኪ ወደ ዓለም ደግሞ ልመለስ ዋሽንግተን ዲሲ ነው ዓለም ያለሽው የወላጆቿን ታሪክ ከራሷ ታሪክ ጋር ለማድረግ የምትጥር ባደገችበትና በመትኖርበት አሜሪካ በሁለት ዓለም ባህል ውስጥ ያለሽ ነገር ግን የወላጆቿን ቤተሰብ ታሪክ ደግሞ የራሷ ለማድረግ የምትሞክር ልጅ ነው ምናየው እናትና ልጅ ነው ያነጋገርኩ ያለሁት
When they killed your father, I was so angry. The rage burned me inside, and I lit it. For the last 25 years, it prevented me from doing anything. All I had was you and Abed. And if you don't turn out the way I planned, I thought to myself, I'm a failure again. I don't know how to say it in English.
The whispering guilt, the voice that keeps tying at you.
Helena, it haunted me. It's with me when I'm awake, when I sleep. All the time. You know what it says to me?
Yeah.
You must be at peace. Find peace. Choose peace.
I've not been listening to that voice for many years.
የናትነቱን ትልቅ እዳ አንቺ ነበርሽና የተረከብሽው ዓለም ከታሪኩም በመጠኑ አቋርሽን እስኪ ሌሎች አሜሪካውያን ገጸ ባህሪያትም ያሉበትን ማዋሃድ እነሱ የዲህኛውን ጫፍ እንዲያዩ እናንተ የዛኛውን ጫፍ የነበሩትንም ጥረቶች ጨምረሽ
ምንድነው አሁን እንዳልከው ታሪኩ የተመሰረተው ባንዲት ወጣት ልጅ አሜሪካ ነገር ውስጥ ባለ ባህልና ይታ ውስጥ ያለች ነገር ግን ደግሞ ኢትዮጵያዊ የሆነ ቤተሰቦቿ ጋራ ያንን ሁለቱን ለማዋሃድ መተጠር ልጅ ነው የሚታየው ከዛ የበለጸገና የበለጠ መልክት አለው ብዬ ማምነው በእውነት ለመናገር በእነዚህ በኢትዮጵያዊና በአሜሪካን ሁለት ቤተሰቦች ውስጥ በፍቅርም ሆነ በሐዘን የተፈጠረው ነገር ዛሬ በዚህ በስደተኛው ላይ ያለውን አደገኛ አመለካከት እሚነካና ሚዳሰስም ጭምር ነው ከማይጠበቁ በራሳቸው ደክመው ለፍተው ከሚኖሩ ስደተኛ ቤተሰቦች ውስጥ የሚወጣው የይቅርታና የፍቅር የበላይነት እንዴት ኃያል ሆኖ እንደሚነግስ ይሄ ትልቅ ትምህርት ይመስለኛል ለዘመኑም ይሄድ መልእክት አለው አሁን ደግሞ ለራሳችን በሀገራችን ውስጥ በኢትዮጵያ ውስጥ ያለው የዚህ የፖለቲካ ምስቅልቅል ልክ እንዳልከው በባህል በቋንቋ በዘር በምንም የማይገናኙ ሁለት ቤተሰቦች በችግርና በመከራ ውስጥ ሲጣመሩ የዛን የይቅርታን የበላይነት የሚያሰፍነውን ወገን ፍቅርና ጉልበት በመናይበት ሰዓት ዛሬ በኢትዮጵያ ውስጥ ላለው ሁኔታችንም ትልቅ ምላሽና አራያነት ይኖራል ብዬ አስባለሁ። ምናልባትም ፊልሙ ተይዞ መቀየቱ ይሄንን ሁኔታ የእውነት እንደው ሊረዳም ለሱ ተቀባይነቱ ሊገነበት የተፈለገበት ጊዜ ነው ብዬ ማምንበት ደረጃ ላይ ደርሻለሁ። እኛ በምንሰራበት ሰዓት አንድ አሜሪካኖችም ቷንያኖች የኛን ባህልና ታሪክ ሊቀስሙ አድርገናል። የኪነ ጥበብ ባለሙያዎችም ሁሉ ሲጀኔ በተለይ ኒውዮርክ የሰርጉ ሴረሞኒው የለቅሶ ሴረሞኒው እነዛን ባህሎች አያውቋቸው እነዛም ቷንያኖች ልብሶቻችንን ጌጦቻችንን የውዝቃዎቻችንን አያውቁትም። እኛም ደግሞ የነሱን በዘመናዊ ጥበብና እድገት የደረሱበትን የትወናም ሆነ የሙያ ልምድ ለኛም ትልቅ ልምድ ቀስመናል ብዬ አስባለሁ። ከእንደነዚህ አይነት ሰዎች ጋራ ይህንን አይነት የመሳተፍ እድል ማግኘቱ በመልክትነቱ ግን ከቤተሰብ አልፎ ዛሬ በሁለቱም በመኖርበትና በተወለድንበት ሀገር ላይ መልክት ያለው ነው ብዬ አስባለሁ።
ሁለት ባህሎች የሚተዋወቁበት ጥበባዊ ስራ ሲቀርብና በህይወት ሲኖር ለብዙዎች የሚደርስበት መንገድ እንዴት እንደሚለውጠው የሚያሳይ ይመስለኛል። ከዚህ ቀደም ከረጅም አመታት በፊት የግሪክን ባህል እንዳስተዋወቀው በብዙዎች ተመልካቾች የሚታወሰው ሁሉ ኢትዮጵያዊውንም ባህል ለማስተዋወቅ ሌሎች የተወሰኑ ፊልሞች አይተናል። በዚህ መልኩ ባህሉ ላይ ገፋ አድርጎ ይሄደ በቅርብ ጊዜ አላስተዋውስም። እስኪ አንድ ሁለት ነገሮችን እናንሳና ተመልካቾችም እንዲወያዩበት እናድርግ። ከዚህ በኋላ በሚኖሩ ውይይቶች ደጋግማችሁ ያነሳችኋትን ሁለተኛዋን ዳይሬክተር ናግዋ ኢብራሂምን እንዲሁም ተባባሪውን ጸሐፊ ራያንን በሌላ ፕሮግራም ይዘን እንመለስ እንቀጥላለን። ሰሎሜ ያንቺ ፈተናዎች ስለናግዋ ስትናገሪ እንደገለጽሽ ሁሉ ረጅም አመታት ተስፋ ሳቆርጪ በቁርጠኝነት እልቅ በሆነ ፍቅር ለፊልም ገንዘብ ማግኘት የሚጠይቃቸውና ሌሎች ፈተናዎች ጨምሮ እስከመጨረሻው ድረስ መግፋት ችለሻል። ዛሬም ፊልሙ በመደበኛ ቲያትሮች የሚታይበት ድል እስኪፈጠር ድረስ ምንድነው ቁልፉ ታያለሽ? አድማጮች የፊልሙ ዳይሬክተርና መሪ ተዋናይ ሰለሞን ምልጊታና ካንጋፋው ተዋናይ ዓለም ፀሐይ ወዳጆ ጋር የጀመርነው ወግ ይቀጥላል። አሁን
من عالا بارقين لما تخذ كلاش اني اسعان جينيارك مواتات باسا لا سابلاتكم ما نورو مجانسا
እናመሰግናለን። ወደ አዲስ አበባ የሚወስደንን ቅንብር መግቢያ በር መከፈቱ ለምትጠባበቁ አድማጮቻችን አሁን ሰዓቱ የንጉሥ ያክሊሉ መስኮት የሚከፈትበት ነው።
አመሰግናለሁ አሉላና አዲሱ። ዛሬ በመስራቅ በኩል የሚገኘውን መስኮቴን ነው የከፈታችሁት። ከተፈሪ መኮንን ከንጦጦ ማለት ነው። ዛሬ ቀበና ቀዳማዊ ኃይለ ሥላሴ ኮከበ ጽባህ ትምህርት ቤት አካባቢ ነው የምቆየው። የቀዳማዊ ኃይለ ሥላሴ ኮከበ ጽባህ ትምህርት ቤት ንጉሠ ነገሥቱ በነገሱ በ1923 በአመቱ በ24 ይህን ትምህርት ቤት አቋቋሙ። ዘንድሮ 87ኛ አመቱ ነው። የትምህርት ቤቱ ዳይሬክተር የነበሩት የታወቁት አማረ ጉልላት የዛሬ እንግዳዬ ናቸው። አማረ ጉልላት መምህር ነበሩ፣ ዳይሬክተር ነበሩ፣ የኮሌጅ አስተዳዳሪ ነበሩ፣ በኋላም የመምህራን ማሰልጠኛ፣ እንደገናም ደግሞ የትምህርት ሚኒስቴር ቋሚ ተጠሪ፣ የከፍተኛ ትምህርትም እንደዚሁ ኮሚሽን ውስጥ ይሰሩ ነበሩ። የትምህርት ሰው ናቸው። አማረ ጉልላት የሰው ለታ አይቀርባቸውም እንደተረዳኋቸው አንድ የትምህርት ሰው ያስታውሳሉ። የውጭ ሀገር ሰው
ካርማይክል ይስራት ሰው ነው። የታወቀ ነው። ፕሮግራሙ ሁሉ ሲያዘጋጀው ነው። በኢትዮጵያ ትምህርት መቼም እንደሱ ያለ ጎላ ያለ አስተዋጽኦ ያደረገ ማንም የለ። በዛን ጊዜ የኮከበ ጽባህ መምህራን ማሰልጠኛ አንድ፣ ሌሎች ሶስት መምህራን ማሰልጠኛዎች፣ አንዱ የሐረርጌ፣ አንዱ የደብረ ብርሃን፣ አንዱ የአስመራ ሲሆን ሶስቱም ተደምረው የኮከበ ጽባህን የሚመረቁ ተማሪዎች የመምህራን ማሰልጠኛ ተመራቂዎች ቁጥር አይደርሱም ነበር። ኮከበ ጽባህ የዚያን እጥፍ ነበር። 300-400 በአንድ አመት የሚያስመር ያ ሁሉ የማይሄድበት ክፍለ ሀገር የማይሄድበት መንደር የለም። እና በዛ የትምህርት መስፋፋት ወጭም እንደ ካርማይክል ሚና የተጫወተ ማንም አሜሪካን የውጭ ሀገር ሰው የለም። ይታወቀ ነበር።
ኢትዮጵያውያን ሊኮሩበት በሚገባው የግዕዝ ቋንቋ አሃደ ቀለመ ዘነገረከ፣ አንድ ቀለም የነገረህ እንደ አባትህ ይቆጠራል ይላል አማረ ጉልላት። የትምህርት ቤት ዳይሬክተር ሆነው የቀድሞ ተማሪዎች ሲያገኙአቸው እንዴት ነው የሚመለከቷቸው?
እኔ አሜሪካ በሄድኩ ጊዜ ከዚህም ከአዲስ አበባ የቀድሞ ተማሪዎች ይሸኙኛል። እዛም ደግሞ ሲሄድ ተቀብለውኝ ልዩ ምሽት አዘጋጅተው አመስግነው ሸልመው የሚቀበሉኛል። በዚህ ምክንያት እኮ እኔ አሁን በኮከበ ጽባህ ላይ ጀንበር አጠልቅም የሚባለው ለዚህ ነው። እናንተን እዚህ ማየት ትናንት እንደ ኢትዮጵያ ልጠልቅች አልጠልቅች እና ደስ ብሎኛል። አሁንም እናንተ ባላችሁበት እግዚአብሔር ይባርካችሁ። አዲስ አበባ ያሉት እና ደግሞ ገብረ ነገሌ አሁን ትምህርት ቤታቸውን እየተንከባከቡ ማህበር አቋቁመው ያን የሰበርነውን አውቶቡስ የሰበርነውን መስኮት እንካስ እያሉ እየተባበሩ ነው። እናንተም እንግዲህ የተቻላችሁን ከእነሱ ጋር ተባበራችሁ ስማችሁን አስጠሩ። የምላችሁት መልእክት ይሄ ብቻ ነው። በርቱ ስላቸው በጭብጨባ ተቀበሉ እና ማስተላልፍላችሁ መልእክት ይሄ ነው። ኮከበ ጽባህን አትርሱ ማለት ብቻ ነው።
አቶ አማረ ጉልላት እንደ ምሁርነታቸው ልጆቻቸውንም አስተምረዋል። አራት ልጆች፣ አንድ ሴት፣
ሶስት ወንዶች
አራት ልጆች አሉ። ዶክተር ሲያሪ ዳማረ የመጀመሪያው ልጅ ነው። አሜሪካ ጨርሶ መጥቶ ከኔው ጋር ይፈራሽ ወጥሉ ኮንሰልታንሲ ሲሚቁጭ ነው አይሰራው። ሌሎችም ሶስት ዶክተሮች ናቸው። አሜሪካ ናቸው። ተማሪ ልጆች ብርቱ ናቸው።
ሴቶች
አንዳንድ ዶክተር ልጅ
የት
አሜሪካ
ነው። ወደ አሜሪካ ሄደዋል ወጣዋል ይሄዳል እርሶ?
ያ ይመላለሳል። ደስተኛ ነኝ በጣም።
አመሰግናለሁ አቶ አማር ጉልላት ለስለስ ባለው ምሁራዊ አንደበታቸው ስለ ኮከበ ጽባህ ብዙ አጫውተውኛል። በሚቀጥለው 15 ቀን እመለስበታለሁ።
ተነስተልን ተመረካቾቻችንና አድማጮቻችን ዛሬ ከየቲ እሳቱ ጋራ ቀደም ሲል ጀመርነው ውይይት እንቀጥላለን። በመጀመሪያ ጊዜ ተወያየነው በታንክስጊቪንግ ዋዜማ አካባቢ ቁርስ ጋብዛ ደብንራት ነበር። በዛ መንሻ ጥቂት ተወያይተን ሁለተኛው ደግሞ እንደገና በራዲዮ መጽሔት አሉላ ተወያይተናል። የዛ ተከታይ ነው ዛሬ የምንቀጥለው ውይይት። የቲ እሳቱ እንኳን ደህና
መጣሽ
ፕሮግራማችን። ከመጀመሪያ ጥያቄ ላንተ እድል ሰጣለሁ።
መልካም አዲሱ አመሰግናለሁ። አዲሱ ቀደም ሲል ባስተዋወቀው ውይይታችን ላይ የሙያም የህይወትንም ነገሮች ያነሳሳን ነው ተወያየነው። ከምስጋና ቀን ማግስት ነው ሆነ ያለነውና ሌላም በዓል እየመጣነው እዚህ በዩናይትድ ስቴትስ የክርስማስ በዓል አለ፣ የገናም በዓል ይከተላል፣ አዲስ አመት አለ፣ የሙያው ሩጫ አለ። አመት መዝጊያ ነው። የቤተሰብ በዓል ነው። ሩጫ ይጠይቃሉ። እናትነት ከሙያ ጋር ምን ይመስላል? በእናትነት እንጀምር እስኪ።
ዝግጅቱ በጣም ጥሩ ነው። ሁልጊዜ በዓል ሲኖር በጉጉት ነው የምንጠብቀው። በተለይ ደግሞ እነዚህን መሰል በዓላቶች ሲመጡ ልጆችም ደግሞ ስጦታ የሚቀበሉበት፣ ሌላውም ሰው ደግሞ ስጦታ የሚያገኝበት፣ ሌልባችንን ነገር አንዳችን ለአንዳችን የምንገልጽበት አጋጣሚ ስለሆነ እጅግ በጣም ጥሩ ደስታ አለ፣ መንፈሳዊነቱም አለ። ሁሉም ተጨማምሮ እጅግ በጣም ደስ ይላል። በዛ ውስጥ ግን አንድ ላነሳ የምፈልገው ወጪዎችን በሚመለከት አሁን የምናገረው ነገር በዛው ትምርትም ይዞ እንዲያልፍ ስለመፈልግ ወጮችን በሚመለከት ደግሞ ካቅማችን በላይ ሄደን አውጥተን የክሬዲት ካርድ ወለድ ከፋይ ሆነን ሌሎች ግጭቶችን ሊያመጡ የሚችሉ ነገሮች እንዳይመጡ ተመልካቾቻችን በዚህ አጋጣሚ አወጣጡ ላይ ካቅም ጋር የተመጣጠነ እንዲሆን ምክር መስጠት ፈልጋለሁ። በዚህ አጋጣሚ እንደ ፋይናንሻል አናሊስት
ምን ይመስላል ላልከው ጥያቄ እንደውም ማዳበሪያ በዛውን ቀጥል እንቻለን። የልጆችን ጉዳይ ካነሳን የቲ ሲንግል ማዘር ነኝ ብላለች። ለብቻ ልጅ ማሳደግ ምን ይመስላል? ይሄ ደግሞ በዚህ አካባቢ ባለው ኢትዮጵያውያን በርከት ብሎ ይታያል። ምን ይመስላል? እስቲ አብረሽቱንም ለሌሎቹ ይሄን ፕሮግራም ለሚከታተሉም ትምህርት ይሰጣልና
የሚቻሉ ነገሮችን በእናትነት ታደርጋለህ። የማይቻሉ ነገሮች ደግሞ ሲኖር ይሄ ምን ኖርበት አንደኛው ዓለም ብዙ የተለያዩ ቤተሰብን ሊደግፉ የሚችሉ ሰርቪሶች አሉና ከነዛ ውስጥ አንዱ ምንድነው ብቻቸውን ልጆች ለሚያሳድጉ ሰዎች ምክር የምሰጠው በሚማሩበት ትምህርት ቤት ውስጥ በፓብሊክ ስኩል ውስጥ ስፔሻል ኒድ ኪድስ ተብሎ የሚጠሩ አሉ። ያ ስፔሻል ኒድስ ኪድ ብለው የሚጠሯቸው ግን የተለያየ አይነት ዲሳቢሊቲ ያለባቸው ሊሆኑ ይችላሉ። ይሄንንም እንደ ዲሳቢሊቲ አይተውት ሳይሆን ወላጅ ግን መጠየቅ ይችላል። ለምሳሌ ቤት ውስጥ አባት የለም፣ ቤት ውስጥ እናት የለም። አሁን እንግዲህ ሲንግል ማዘርም ብቻ ሳይሆን ጥቂት ደግሞ በጣም ፎከስድ ሆነው ከእናት የሚያስነቁት ሲንግል ፋዘሮችም አሉን በኮሚኒቲያችን ውስጥ ወይም በአለማችን ላይና እንደዛ አይነት ነገር በሚያጋጥምበት ጊዜ ትምህርት ቤቱ የሚሰጠው እድል አለ እንዲያነጋግሯቸው አባት ፊገር ሊሆኑ የሚችሉ እናት ደግሞ ፊገር ሊሆኑ የሚችሉ ሰዎችን ያዘጋጃል። ግን በእኛ እንግዲያው ከመጀመሪያው ስንጀምር መደበቅ ስለሆነ ባህላችን የሚያስገድደን ተጽዕኖ ያለብን ሰዎች ስለሆነን ሰው ሄዶ አይናገርም እና በማይናገርበት ጊዜ ደግሞ ልጆቹ ላይ የተለያየ ነገር ሊመጣ ይችላል። በሞራላቸው ላይ ሊሆን ይችላል፣ በባህሪያቸው ላይ ሊሆን ይችላል። ወደፊት ባላቸው እድልም ላይ ደግሞ ከፍተኛ ተጽዕኖ አምጥቶ ልጆቹ ወደፊት የሚፈልጉትን ነገር መሆን አይችሉም። በዛ የበታችነት ተሰምቷቸው ወደታች እንዲሆኑ ያደርጋቸዋልና ሲንግል ፓረንትስ ይሆኑ ለብቻው የሚያሳድግ አባትም ይሁን ለብቻው የሚያሳድግ እናት ወደ እነዚህ ኢንስቲትዩቶች እየሄዱ ያለውን ነገር በሚማሩበት ትምህርት ቤት በሚጠይቁበት ጊዜ እነዛን ሰርቪሶች መጠቀም አለበት።
በተጨባጭ አንቺ እንደው ልትናገሪ ልታስተላልፊ የምትችይው መልእክት ምክር አለ ከዚህ አቋያ ንከራስሽ ልምድ በመነሳት?
አዎ፣ የራሴ ልምድ እኔ እንግዲህ ብቻዬን ስለሆነ ያሳደግኩት እኔ ልጅ ብቻዬን ማሳደግ ስጀምር ልጆቼ የሁለት ዓመትና የአምስት ዓመት ተኩል ናቸው። ለረጅም ዘመን ነው በብቻዬ ያሳደግኩትና በዛን ሰዓት ፓብሊክ ስኩል ነበር የሚሄዱትና ወደ ትምህርት ቤቶቻቸው ሄጄ የቤቴን አኗኗር ሁኔታ ገልጬ ካውንቲው ራሱ አሁን ፌርፋክስ ካውንቲ ብዙ ታክስም ስለምንከፍል ብዙ ሰርቪሶች አሉና ምንም የውጭ ሀገር ሰው ነው እዚህ ሀገር ሰው ነው የሀብት የድህነት የሚባል ነገር የለውምና መጠየቅ ይቻላልና እነዛን ሰርቪሶች ጠይቄ ተጠቅሜያለሁኝ። በዛ ሜል ፊገር የሚሆን ሰው እንዴት እንደሚያስቡ ከኔ ጋር ዲስከስ ያደረገ ሌሎች ባለ ተዳሮች እኔ ውስጥ ኢንቮልቭ አድርገው ልጆችን የሚያስፈልገውን በወንድነት እንዴት እንደሚኖር ምክሮችን ሰጥተዋል። የሚያዩትን ነገር እንዲያውድል ተከፍቷል። ግን ያ በመጠየቄ ነው እና ከባህሉ ወጣ ብዬ ስለጠየቅኩ ነው። በእኛ ኮሚኒቲ ደግሞ እንዲታረም የምፈልገው ነገር አንዱ ይሄን አይነት የመለያየትና ለብቻ ማሳደግ ባለም ያለ ነው። ምንም ችግር የለም። ስትስማማ ትኖራለህ፣ ሳትስማማ ደግሞ የሚቀጥለውን ጉዞ ወደ መፍትሄው መጓዝ ነው እንጂ ያለበት ችግሩ ላይ ብቻ ከቆም ሁሉንም ሰው ይዘህ አብረህ ነው የምትወድቀው። እና ህመምንም የመሰለ ነገር ለምሳሌ ይደብቃል። ልጆች በጊዜ የማይናገሩ ልጆች ያሏቸው ሰዎች አሉ። የተለያየ አይነት እንደ ኦቲዝም ያለ ነገር አለ እና ማይልድ ነው ምናምን ነገር እና እኔ ሄጄ አልነግርም ለሐኪም መድኃኒት ይሰጡብኛል። ምን እንደሚሰጡ እንኳን ሳናቅ እንዲህ ሊያረጓቸው ነው እንዲህ ሊያረጓቸው ነው ብሎ ብዙ ሰው ልጆቹን ቡሊ ለመደረግ ምናምን የዳረገ ሰው አለ እና እነዚህ ነገሮች ኮሚኒቲያችን ግልጽነት ከባህላችን ውስጥ የምንወደው አለ ግን አንዳንዱን ቀንበር ሰባሪ ሆነ መገኘት አለበት። ምክንያቱም አዎ የራሳችንን ህይወት ብቻ ሳይሆን ሰው ነው ሰውን የሚያክል ድንቅ ነገር ነው ይዘን ያለ ነው እና ያንን የዓለምም ደግሞ ባለዳነን ብዬ ነው የማስበው እና ይሄ ዓለም ስንኖርበት ደስ ብሎናል ለሚመጣው ደግሞ ሲቻል የተሻለ ወይም ደግሞ ያለው ነው። ልጆችን በሚመለከት ምን እንደሚያዩ ያዩት ነገር ወደፊት ምን ሊጎዳቸው እንደሚችል እነዚህ ነገሮች አርቀን እየተመለከትን ልጆቻችንን ዓለም ሊቀበላቸው የሚችል እኛ ቆቋሚ አይደለንም ዘላለም። በወጣትነት እድሜው የሚሞት አለ፣ አርጅቶ የሚሞት ሰው አለ። ስለዚህ ስራችን ጥብቅ የሆነ ሟችነንና ዓለምን ጥሩ ነገር አስረክበን ለመሄድ በወላጅነታችን ከፍተኛ ጥረት ይጠበቅብናል ብዬ ነው ማለት።
ከህይወት ልምድሽ የቀሰምሽውንም በሙያም ያለውን ነው ግራና ቀኝ እያነሳ ነው የሚጫወተው። በሙያሽ በቀደመው ውይይታችን እንዳስተዋወቅ ነው የቤት ግዢና ሽያጭ የገንዘብ አያያዝ አማካሪም ነሽ። ብዙዎችን አንዳንዴ ለአንድ ጉዳይ መጥተው ሌላም የሚጠቅማቸውን ለህይወት የሚበጃቸውን ነገሮች መንገድ ስታሳይ ነው የምትታወቂው። ሰብሰብ አድርገሽም ሰዎችን ትምህርታዊ ገለጣዎችን ስታደርጊ በማህበረሰብ ውስጥ ትታወቂያለሽ። ቀደም ብለን አስተዋውቀናል። እስኪ የፋይናንስን ነገር እናንሳ። አንድ ሰው ቤት ሊገዛ ሲፈልግ መሰረታዊ በሆነ ደረጃ የምናወራው በዩናይትድ ስቴትስ ላለ እውነታ ነው። ይህን ኢትዮጵያ ወይም ሌሎች አካባቢ ለሚሰሙን አድማጮቻችን በቀጥታ ላይ ተረጎም ይችላል። ከአካባቢ ህግ አሰራር ጋር መዛመዱ አይቀርምና፣ ነገር ግን ምንድነው መሰረታዊ ነገሮች ይዘው እንዲመጡ የምታደርጊው? ሲመጡ አንቺ ጋር ምን አይነት ጥያቄዎችን ራሳቸውን መጠየቅ አለባቸው? በምን መልኩ መዘጋጀት አለባቸው? ቤት መግዛት ማለት ንብረት የማፍራት ማሳያ የመሆኑን ያህል እዚህ ሀገር የአሜሪካ ህልም ይባላል የመሆኑን ያህል ኃላፊነት ምዳም ጭምር ነውና፣
ቤት ሊገዙ ሲመጡ እንግዲህ የሚጠበቅባቸው አንደኛ ለሁለት አመት ግብር የገበሩበትን ይጠይቃል ያ ብድር የሚሰጠው ባንክ። ክሬዲታቸው ደግሞ ቢያንስ ከ680 በላይ የሆነ እንዲሆን ይጠበቃል።
የታክስ መሙላት የሚሉትን ነው የምትይው?
አዎ፣ ግብር እና ቼክ ሳባቸውን ቁራጫን የደሞዛቸውን እንዲያመጡ ይጠየቃልና እነዚህ ነገሮች አምጡ በሚባልበት ጊዜ እንግዲህ ኢትዮጵያውያኖች በንግድ ስራ ላይ ያሉ ሰዎች ደግሞ ይኖራሉ። ተቀጥረ ስትሰራ እነዚህ ነገሮች ለማቅረብ ቀላል ሊሆን ይችላል። የግል ሰራተኛ ግን ሲኮን ስለ ግብር መክፈል ያለን ግንዛቤ በጣም የተለየ ስለሆነ ግብሩ በትክክል ሂሳብ ውስጥ ሳይገባ ሲቀር ደሞዝህን ወይም ደግሞ ከደሞዝ ላይ ብዙ ወጪ አለብኝ ብለህ የምትል ከሆነ ኔት ኢንካም ብለው የሚጠሩት የመጨረሻ አንተ ቤት ይዘው የምትሄደው ገንዘብ አነስተኛ ነው የሚሆነው በወጪዎች ምክንያት ማለት ነው። ስለዚህ አንዳንድ ሰው 100,000 ብር አግብቻለሁኝ ብሎ ግን የተቀነሱት ነገሮች ታይቶ 20,000 ብር ሊሆን ይችላል መጨረሻ ላይ የዓመት ገቢያቸው። እና እንደዚህ አይነት ነገር ሲሆን በ20,000 ብር ምንም ማድረግ አይችልም፣ ቤት መግዛት አይችልም። እና የዛን ጊዜ በሚቀጥለው ዓመት ይባላል። በሚቀጥለው ዓመት አንዳንድ ጊዜ ላሻሽል ይችላል ሰው። ግን ከዚህ ከግብር ጋር አሁን እኔ ሰው ልምድ እንዲያረጋው ከቤት መግዛት ባሻገርም ወይም ደግሞ ቤት ሊገዙ ሲሉ ቢያንስ ለሁለት ዓመት ገበያቸውን በትክክል ሪፖርት አድርገው ጠንከር ያለ ኢንካም ማሳየት ቢችሉ ማንም ሰው የሚፈልገው ማግኘት ይችላል። ግን አሜሪካን ሀገር አንድ ሰው ቤትም ይሁን ሌላ ነገር ከፍቶ ህይወቱን እያሳደገ መሄድ ከፈለገ ግብር መክፈል ነው ያለበት አንዱ ነገር። ምክንያቱም በግብሩ ነው ያንተ ምን ያህል ፋይናንሻሊ ጠንካራ እንደሆንክ የሚታወቀው በግብሩ ስለሆነ፣ ግብር በምትከፍልበት ጊዜ ሱቅ መግዛት ትችላለህ፣ ሰው ስፖንሰር ማድረግ ትችላለህ፣ የተለያዩ ነገሮች ቤት መግዛት ትችላለህ። ምንም ነገር መግዛት የምትፈልገው በሙሉ አቅምህን የሚያሳይ ስለሆነ አቅምህን ማሳየት ነው ያለበት። አቅሙ ቤት ውስጥ ብቻ ከሆነ ማለት ገንዘብህ በካሽ ሆኖ ቤት ውስጥ ከሆነ ያለው ማንንም የማያውቀው ከሆነ ማን መሆንህንም አያውቁትም። ስለዚህ
አበዳሪ አያገኝም።
ስለዚህ ታክስ ሪተርን እንደሱ አይነት ችግር ሊያመጣ ይችላልና በተለይ የግል ሰራተኛ የሆኑ የሚመኙትን ነገር ማሰብ ከጀመሩበት ቀን ጀምሮ ይሄንን ነገር ማስተካከል አለባቸው ቢያንስ ለሁለት አመትና። እንደውም አሁን መንገድ ላይ ስመጣ አንድ ሰው ደውሎ ጥያቄ ጠይቆኝ ነበር። ያው ብዙ ስልክ ጥሪዎች ይመጣሉና ከጥያቄው አንዱ እንደዚሁ ቤት ገዢ ነው። እኔ ጋር ቢገዙም ባይገዙም ጥያቄ ኖሯቸው ሲደውሉ በቃ ለችግራቸው ድጋፋችን ናት ብለው ማሰባቸው የሚሰጠኝ ሳትስፋክሽን አለ፣ ደስታ አለ። ስለዚህ ደወለ ምለ ሌላ ቦታ ነው የሚገዛው፣ የተለያዩ ፕሮግራሞች ናቸው ያሉት፣ እነዛን ፕሮግራሞች በአገሬ ቋንቋ የሚያስረዳኝ ሰው ፈልጌ ነው አለ። ሪልተር የለህም ወይ እንዲያስረዳ ስል ሌላ ነው ቋንቋ የሚናገር ሰው አሳይን የተደረገለት ነው። አንዳንድ ቦታዎች ደግሞ ብድሩን ሲሰጡ ይመድቡላቸዋል፣ ሰው ከውጭ መጠቀም እንደሚችሉ ማያውቁም መብት እንዳላቸው። እና ያንን በሚያደርግበት ጊዜ ልጁ ብድር የሌለው ሎን ይሰጡኝ አለ። ሪል ስቴት ኢንዱስትሪ ባንክ ቤት ከተከፈተበት ጊዜ ጀምሮ ብድር ሰርተው ነው ይሄ ሁሉ ባንክ እንግዲህ በዚህ መጠን የበዛው አገሩ ላይ። እና ብድር የሌለው ባንክ ወለዱ ዜሮ ነው የሚለው አለ። ወለድ 5% ገብቷል። እና እንዲህ አይነት ኮንፊውዝ የሚያደርግ ነገር ጥያቄዎች ይመጣሉ። ምንም ችግር የለም እና ወረቀቱን ባየው ልገልጽ እችላለሁ። ከዛ ውጭ ግን ስራውን የሚመለከት ነገር ላማክረው አልችልም። ምክንያቱም የኛም ደግሞ የኮድ ኦፍ ኤቲክሱ ስለማይፈቅድ ህግና ስርዓቱ የሌላን ሰው ደንበኛ ማማከር አልችልም። ግን እቺን ወረቀት ብቻ አይቶ ቋንቋ ስላልገባው ምንድን ነው የሚለው ያለ ወለድ ሞርጌጅ ያለ ወለድ ብድር አይሰጥም። እና እንዲህ አይነት ነገሮች ይመጣሉ። የተለያዩ ነገሮች ትንሽ ብር ይዞ ትልቅ ነገርን የመመኘት ነገር አለ። ጥሩ ቴስት አለን። ግን ውስጡ ስራውን ለማካሄድና ግብ ለማድረስ የሚፈልጉትን ነገሮች ግን የሚይዙን ነገሮች አሉና አንዱ የታክስ ጉዳይ ነው።
እንግዲህ የቤት ግዢ ትልቁ ነገር በመሆኑ በህይወት ውስጥ ሰዎች ማድረግ የሚፈልጉት በተለይ ገንዘብን የሚመለከት ትልቅ እርምጃ በመሆኑ አስቀደም እንጂ የዕለት ተዕለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጪያቸውን እንዴት ይይዛሉ? ምናልባትም መጪዎቹን ተደራራቢ በዓላት ማስታከሽ ቀደም ተቀስተ አድርገሻል ምን አይነት ነገሮችን ማሰብ አለባቸው ወጭ ሲኖር እንደ ባህሉ እንዳገሩ ነውና እነኚህ ባህሎች ለማክበር ከቤተሰብ ጋር የሚያደርጉት አለ ከወዳጅ ዘመድ ጋር የሚያደርጉት አለ የስጦታ ጉዳዮች አሉ መደረግ ያለበትን እንዳቅም አድርገው ነገር ግን ቀደም ያልሽውን አይነት ከበድ ያለ ዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋልና ምንድን ነው የምትመክሪው
ከወይዘሮ ይትና የተሳቱ ጋር የጀመርነውን ወጋላ በቃንም በመጪው ሳምንት አጋማሽ ፕሮግራሞቻችን እናቀርባለን። የቪዲዮ ቃለ ምልልስ ነውና የምስሉን በድረገጽና በፌስቡክ ገጻችን እናወጣለን። ተከታተሉ። አሁን የእንግዳችንን የዜማ ምርጫ እንጋብዛችሁ።
አንቺ ከኔ ከራቻ አይደም ሰፈሩ ተጠው
ከላይ
ባሻሸብር በአሜሪካ የመንግስቱ ለማ ያብይ መንግስቱ እንደ ተማሪዎቻቸው የቁልምጫ አጠራር ታወቁ ግጥሞቻቸው አንዱ ለብዙዎች ቅርብ ይመስላል። የቀደሙት በሚል ርዕስ በመንጀምረውና ቱባዎቻችንና ስራዎቻቸውን በሚናስተዋውስበት በዚህ ልዩ ክንብር ያብይ መንግስቱ እንደ ተማሪዎቻቸው ማጠራር የመንግስቱ ለማን ስራዎች በመጪው የራዲዮ መጽሔት ይዘን እንመለሳለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው የሰግዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እንደወትሮው እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን ይቀርን አሁን የዛሬውን በዚሁ አጠናቀቅን። ውድ አድማጮች ለደና አደሩ ስንብት ከማጠቃለያ ዜናው በኋላ እንመለሳለን። ጻህ ይቀጥላል።
Of kapane fana
esta
ishan kapana kapana
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በመጪው የራዲዮ መጽሔት ይመለሳል። ለአሁኑ ግን በዚሁ ተሰናበትን። ሰላም ደህና ደሩ።